the voice of America.
አንዳንድ ኢትዮጵያውያን የፖለቲካ ኃይሎች የአሜሪካን ፕሬዝዳንታዊ ምርጫ የሚከታተሉ በመንግስት ወይንም በተቃዋሚዎች ላይ የበለጠ ጫና የሚያሳድረው የትኛው ወገን ነው ከሚል እሳቤ ጭምር ነው ይለናል እስክንድር። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ግን ፕሬዝዳንቱ ከየትኛውም ወገን ይመረጥ በተለይ በአፍሪካ ላይ ከሚከተሉት ፖሊሲ አንጻር መሰረታዊ የሆነ ለውጥ አይኖርም ይላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለን ያነጋገራቸው እስክንድር ፍሬው ነው። ማብራሪያውን እንዲህ ይጀምራል።
ኢትዮጵያን ብቻ አይመስለኝም በአለም ላይ አሜሪካ በአለም ላይ ካላት ቦታ አንጻር ብዙ አገሮች ደግሞ ዲሞክራሲያዊ ስርዓትን ለመገንባት የሚሞክሩ አገሮች ከአሜሪካ ምርጫን ስለ ዲሞክራሲ አሰራር እንዴት በነጻ የሁለቱ ፓርቲ እጩዎች ተከራክረው ህዝቡም መርጦ መጨረሻ ላይ እንግዲህ አሜሪካ የምርጫ ስርዓት የራሱ የሆነ አካሄድ አለው በዛ መሰረት ፕሬዝዳንቱ እንዴት ወደ ስልጣን እንደሚመጣ ማየት የዲሞክራሲ ኢንስፓይሬሽን ተስፋንም ይሰጣል ብዙ ሀገሮች
እንደዚህ ያነሳሳል
አንዱ ይሄ ነው። ሌላው ደግሞ ምንድነው ብዙ ሀገሮች እንግዲህ በአለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ሀያል ኃይል በመሆኑ አንፃር የኢኮኖሚ የፖለቲካ ብዙ ትስስሮች በመኖራቸው የአሜሪካ ምርጫ እንዴት አገራችንን ኢኮኖሚያችንን ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለ ይመስለኛል። ግን አሜሪካ በአፍሪካ ላይ ያለችው ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዚደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም። እንዲያውም በአለም ላይ በዚህ በሰላም በኢራቅ ወረራ ምክንያት በአለም ላይ ዝናቸው ያን ያህል ያልጎላው ቡሽ ለአፍሪካ ጥሩ ስራዎች ሰርተዋል። ለምሳሌ እዚህ በኤድስ ኢኒሼቲቭ ላይ ህክምናውን የማስፋፋት አንዳንድ ነገሮችን በምንመለከትበት ጊዜ ቡሽ ለአፍሪካ ጥሩ ሰሩ ይመስለኛል። ስለዚህ ያን ያህል እንደው ተስፋ ከማድረግ ነገሩ ደግሞ አጓጊም የመሆኑ ክርክሩ የሁለቱ እጩዎች እንደ እርስ በርሳቸው የሚያሳዩት ውድድር አንዳንድ ጊዜ እንደው ማለፍ ብሎ እስከ መዘላለፍ ድረስ መድረሳቸው ጉጉትን እና ትኩረትን ከመሳቡ ውጪ ትረምፕም ሆኑ ሂላሪ ክሊንተን ቢያሸንፉ የተለየ ነገር በአፍሪካ ላይ ይመጣል ብዬ ለመገመት ያዳግተኛል።
የተለየ ነገር አይመጣም የሚለው ላይ እንቆይና ለምሳሌ ቅድም እንዳልነው ብዙ ኢትዮጵያውያን በብዙ ሺህ ቢቆጠሩ ኢትዮጵያውያን አሜሪካ ይኖራሉ። በርካቶችም ወደዛ ለመሄድ ዲቪ ሎተሪ ሞላሉ፣ ሌሎች ጥረቶችንም ያደርጋሉ። እንግዲህ ዓለም አንድ የሆነበት ዘመን ላይ ነው ያለነውና ሰዎች ከራሳቸው ህይወት ጋር አያይዘው ምናልባትም ከዘመዶቻቸው ኑሮ ጋር አሜሪካ ካሉት ጋር አያይዘው እዚህ ያሉትም ወደፊት አሜሪካን ሀገር ለመሄድ የሚያስቡ የሚመኙም ሊኖሩ ይችላሉና ዶናልድ ትራምፕ ከሚከተሉት የስደተኞች ፖሊሲ አንጻር ስደተኛ ቅድም እርስዎ አሜሪካ ከነካኩት አንጻር አይ ለውጥማ አለው እንጂ ሂላሪ ቢመረጡና ትራምፕ ቢመረጡ አንድ አይነት ፖሊሲ አይከተሉም በፍጹም፣ በተለይ የስደተኞች ጉዳይን በቀጥታ ይመለከተናል የሚል ስሜት የለም ብለው ያስባሉ እዚህ ባሉ ኢትዮጵያውያንም ውጭ ባሉት። ሌላው ደግሞ በትክክል ለውጥ አይመጣም አይሆን፣ ለምሳሌ ትራምፕ ቢያሸንፉና ሂላሪ ቢያሸንፉ የስደተኞች ፖሊሲ በትክክል አይለወጥም።
የስደተኞች ፖሊሲ ላይ አሁንም ያለው እኮ የአሜሪካ መንግስት የስደተኞች ፖሊሲ ያን ያህል እንደው ለስደተኞች መንገድ የሚከፍት አይደለም። በሚሊዮን የሚቆጠሩ አንዶክመንት ሬዚደንስ የሚሏቸው ምንም አይነት ወረቀት ሳይኖራቸው ሰነድ አልባ የሆኑ በተለይ ከላቲን አሜሪካ የሚመነጩ ኢስፓኒክ አሜሪካንስ የሚባሉ አንዳንዶቹ እንደው በጣም የሚያሳዝን ታሪክ ያላቸው ልጆቻቸው አሜሪካን ወላጆች ግን ከሜክሲኮ ከሌሎች በርካታ አገሮች የመጡ ሰዎች ያሉበት ሁኔታ ነው ያለው። ፕሬዚደንት ኦባማ በተደጋጋሚ ጥረት አድርገው ነበረ በህግ እነዚህ ሰዎች በተወሰነ መርህ በማስቀመጥ የመኖሪያ ፈቃድ ለመስጠት ጥረቶች ተካሂደው ነበር። ሪፐብሊካኑ ፓርቲ የተቆጣጠረው ኮንግረስ ግን ይህን አደናቅፎታል። ስለዚህ አሁንም ያለው ፖሊሲ ቢሆን እንደው የተለየ አሜሪካኖች ስደተኛ ሀገርናት አሜሪካ መጀመሪያውኑ ተብሎ የተሻለ እንደውም ከሌሎች አውሮፓ ሀገሮች አሜሪካ ስቲል የተሻለ ለስደተኞች በር የምትከፍት ሀገር ብትሆንም ያም ሆኖ አሁንም ባለው ሁኔታ አንቲ ኢሚግሬሽን ወይም ደግሞ የዚህ ፍልሰትን የሚቃወሙ ፖሊሲዎች አሁንም በተግባር ላይ ያሉበት ሀገር ነው።
ጥብቅ የሆኑ ፖሊሲዎች ያሉበት ሀገር ነው
ያም ሆኖ ትራምፕ ቢመረጡ ይሄን ነገር ከኮንግረሱ እንግዲህ እስታቸውን የሚስማማ ኮንግረስ ቢመረጥ የበለጠ ተጠበቀ ፖሊሲ ሊያወጡ ይችል ይሆናል። አንድ ነገር ግን መርሳት የሌለብን የአሜሪካ የፖለቲካ ስርዓት አወቃቀሩ ከህገ መንግስቱ ጊዜ ጀምሮ ባላንሲንግ ቼክ የሚባል አማርኛው የተከፋፈለና ስልጣንን ሚዛን ለማረጋጋት የሚውል ስርዓት በመሆኑ አንድ ፕሬዝዳንት የራሱን ፖሊሲ እንዱ እንደፈቀደ ማስፈጸም የሚችልበት ሁኔታ አይደለም ያለው። ይሄንንም አይተን እንችላለን። ለምሳሌ ኦባማ ስልጣን ለጊዜ ያሸንፈዋል፣ ፖፑላር የሆኑ ፕሬዝዳንት ነበሩ፣ የፈለጓቸው ፖሊሲዎች በሙሉ ኮንግረስ ተቀብሎ አላጸደቀላቸውም። እንዲያውም ያለፉት 3-4 አመታት ያለው አሜሪካ መንግስት አካሄድን ብንመለከት ኮንግረሱ የፕሬዝዳንቱ አደናቃፊ በመሆኑ መንግስት የተወሰነ ጊዜ ተዘግቷል፣ በጀት በጊዜው ያልጸደቀበት እንዲያውም ኢንስቲትዩሽኖቹ በአሜሪካ ላይ ያሉት
ተቋማት
ጠንካራ በመሆናቸው ምክር ቤቱ፣ ጠቅላይ ፍርድ ቤቱ፣ ሌሎችም ጠንካራ በመሆናቸው እንደዚህ አሁን ትራምፕ በምርጫ ላይ የሚያሳዩት እንደው በጣም እንደዘለለ ጽንፈኛ የሆነ ፖሊሲ አያድርገውና ያሸንፉ ወደ ተግባር ይቀየዋቸዋል ማለት የሚያስቸግር ነው። እንደው ህብረተሰብን ለመቀየር ገንብ የሆነ ፖሊሲ እንኳን ለማራመድ በእነዚህ ሶስቱ የመንግስት መዋቅራት በፍርድ ቤቱ፣ በምክር ቤቱና በፕሬዝዳንቱ መካከል ትይዩ የሚፈጥር ሚዛን የሚፈጥር ህገ መንግስት በመሆኑ በቀላሉ የአንድ ፕሬዝዳንት ፖሊሲ ወደ ተግባር ይለወጣል ማለት አስቸጋሪ ነው የሚሆነው። ሌላውም ደግሞ ማየት ያለብን ምንጊዜም ቢሆን አሜሪካ ምርጫ ላይ የሁለቱ ፓርቲ እጩዎች የሚያቀርቧቸው ሐሳቦች ከሚተገብሯቸው ሐሳቦች ይለያሉ። በምርጫ ላይ የህዝብን ስሜት ለመግዛት የተሻለ ድምጽ ለማግኘት ብዙ እንደማይተገበሩ ተስፋዎችን የመስጠት አንዳንድ ጊዜ እንደ ትራምፕ እንዳየነው ስመር ያለፈ አነጋገሮችንም እንደው በፖሊሲ ሌቭል ይሄ ነው ተብሎ የተቀረጸ ፖሊሲ ሳይኖራቸው ብዙም ይሄን አደርጋለሁ የሚሉትም በተግባር ላይ ይውላል ማለት የሚያስቸግር ነው የሚሆነው።
የኢትዮጵያ የፖለቲካ ኃይሎች ዶክተር አስናቀ አንዳንድ ጊዜ አሜሪካ ውስጥ ምርጫ በሚካሄድበት ጊዜ የትኛው ወገን ነው ለኛ የሚበጀው በሚል ፓርላማው ሳይቀር በአንድ ወቅት የተነጋገሩበት ጊዜ እንደነበረ አስታውሳለሁ። በጥያቄ መልክ ተነስቶ ማለት ነው አጀንዳ ቀርቦ ሳይሆን የቀድሞው ጠቅላይ ሚኒስትር በነበሩበት ጊዜ አሁን ያለው የአሜሪካ አስተዳደር ነው ላለው መንግስት ጥሩ የሚሆነው ወይስ ያለፈው ነው የሚሉ አይነት አስተያየቶች ማለት ነውና ከሱ አንፃር ለምሳሌ አሜሪካን ሀገር የሚቀያየሩ አስተዳደሮች ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በተመለከተ አንዳንድ የተቃዋሚ ፓርቲዎች እነዚህኞቹ የበለጠ ጫና ሊያረጉልን ይችላሉ፣ ኢትዮጵያ ውስጥ የበለጠ ዲሞክራሲያዊ አስተዳደር እንዲኖር ምህዳሩ እንዲሰፋ የፖለቲካ ምህዳሩ ከማድረግ አንፃር የሚሉ ግን በትክክል የእውነት ልዩነት አለ ወይ?
ይሄ ለኔ አስቸጋሪ ይመስለኛል። መጀመሪያ ላይ አንድ ሀገር ውስጥ ዲሞክራሲያዊ ስርዓትን ለማጠናከር ወሳኝ ሚናውን የሚጫወቱ ሀገር ውስጥ ያሉ ኃይሎች ናቸው። እንደው በውጭ ኢንፍሉዌንስ የሚመጣ የዲሞክራታይዜሽን ለውጥ ብዙ የሚያስኬድ ባለመሆኑ፣ በሁለተኛ ደረጃ አሜሪካና ኢትዮጵያን አሜሪካና አፍሪካን ግንኙነት በምንመለከትበት ጊዜ አፍሪካ ለአሜሪካ የውጭ ጉዳይ ፖሊሲ በጣም ዝቅተኛ ቦታ የሚሰጠው ያን ያህል ሎው ፕራዮሪቲ ነው። የአሜሪካ የውጭ ጉዳይ ፖሊሲ በከፍተኛ ደረጃ የሚያጠነጥነው አውሮፓ፣ ሩሲያ፣ ቻይና፣ መካከለኛው ምስራቅ ላይ ነው። እዛ አካባቢ ያሉ ሀገሮች አንዱ እጩ ከሌላው እንዴት ይሻላል የሚል ስጋትም ሊኖራቸው ይችላል። ለምን እነዚህ የአሜሪካ የውጭ ጉዳይ ፖሊሲ በዋነኝነት የሚያጠነጥነው በእነዚህ አካባቢዎች በመሆኑ ነው። ኢትዮጵያን በተመለከተ ምንድን ነው አሜሪካ ከኢትዮጵያ የምትፈልገው? የፖለቲካ መረጋጋት፣ ንግድ መስፋፋት፣ በተለይ ደግሞ አሁን ያለው አቅጣጫ ያለፉት ጥቂት አመታት አሜሪካና አውሮፓ ወስደው አፍሪካ ላይ ያለው አቅጣጫ ከእርዳታ ይልቅ ንግድን ማስፋፋት እንደዚህ የሚሉ ፖሊሲዎች ናቸው ያሉት። በቀጠናችን ደግሞ የመረጋጋት የፖለቲካ መረጋጋትን በአብዛኛው የሆርን ኦፍ አፍሪካ የምንለው የአፍሪካ ቀንድ ግጭት ያለበት በመሆኑ እነዚህም ፖሊሲዎች የአንዱ የሪፐብሊካኑ ፓርቲ የሆነ የዲሞክራቲክ ፓርቲ ቢያሸንፍ በአብዛኛው የሚቀጥሉ ይመስለኛል። ይህን ያህል የተለየ የዚህኛው ፓርቲ የዛኛው ፓርቲ ተብሎ በዝርዝር ውስጥ የሚሄዱበት ሁኔታ ያለ አይመስለኝም።
ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ። አድማጮች ስም
እኔም አመሰግናለሁ አቶ እስክንድር።